ሳምንታዊው የሐኪሞን ይጠይቁ በዛሬው ትኩረቱ አማራጭ ወይም ተለዋጭ በመባል የሚታወቀውን የሕክምና አይነት ይመለከታል። ለመሆኑ የሕክምና አይነት ምንድነው? በምን መንገድ ለጥቅም ይውላል? ምን አይነት ፈተናዎች አሉት? የሚሉትና ሌሎችን ጥያቄዎች የዩናይትድ ስቴትስ የምግብና የመድኃኒት ቁጥጥር ባለስልጣን የሚከተላቸው መመዘኛዎችን ጨምሮ ሙያዊ ማብራሪያ የሚሰጡን የመድኃኒቶች ጥናትና ምርምር አዋቂ ጋብዘናል። እንግዳችን ዶክተር አሌክስ አካሉ በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር በምርምር ባለሙያነት ያገለግላሉ። ዶክተር አሌክስን ያነጋግራቸው አላ ከበደ ነው። እንደሚከተለው ይቀርባል።
ዶክተር አሌክስ አካሉ በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁ አላ ለሰጠኝ እድል።
ዶክተር አሌክስ በዚህ ሳምንት የሐኪሞን ይጠይቁ ፕሮግራማችን በአማርኛው በግርድፉ አማራጭ ሕክምና በእንግሊዝኛው አጠራር አልተርኔቲቭ ሜዲሲን የተባለውን የሕክምና ዘርፍ ምንነት ነው የምናየው። አማራጭ ሕክምና የሚለው በራሱ ምንድነው የሚለውን በማየት ብንጀምር።
አመሰግናለሁ አላ። እንግዲህ አሁን እንደተከታተልከው አልተርኔቲቭ ሜዲሲን ወይም አማራጭ የሕክምና መንገድ ብለው የሚጠሩት እሱ ማለት ምን ማለት ነው? እንግዲህ የምናውቀው ኮንቬንሽናል ሜዲሲን የሚባለው
መደበኛው ሕክምና
ሳይንስ ተረጋግጦ ጥናት ተካሂዶበት ጥናት ካስገኛቸው ውጤቶች ሬጉላቶሪ ቦዲ ያው አሜሪካ ውስጥ ከሆነ ኤፍዲኤ ይሆናል፣ ኢትዮጵያ ውስጥ ከሆነ የኢትዮጵያን ኤፍዲኤ ይኖራል። በዛ ቀርቦ ያ መስሪያ ቤት ጥናቱን አይቶ አረጋግጦ ኦኬ ይሄ መድኃኒት ወይም ይሄ ማሽን ወይም ይሄ ዲቫይስ ለሰዎች አገልግሎት እንዲውል ይፈቅዳል ማለት ነው። ያ ኮንቬንሽናል የምንለው እስከዛሬ የምናውቀው አልተርኔቲቭ ደግሞ የሚባለው እሱ ማለት ደግሞ በተቃራኒው እንደ ኮንቬንሽናሉ በጣም ሪገረስ የሆነ ጥናት ያልተደረገበት ማለት ነው።
እስኪ አሁን ደግሞ የዘመናዊውን ሕክምናና አማራጭ ሕክምና በምሳሌዎች አስደግፈው ቢያብራሩልን።
ጥሩ። ለምሳሌ ኮንቬንሽናል የምንላቸው መጀመሪያ በላብራቶሪ ይጠናሉ፣ ከዛ ወደ አኒማል ሞዴል ይሄዳል፣ ከዛ ወደ ሂውማንስ ይሄዳል፣ ከዛ በኋላ ፖስት ማርኬቲንግ የሚባል ክላሲፊኬሽኖች አሉት፣ ይከፋፈላል በዚህ በዚህ ማለት ነው። ዳሚንስ በጣም ብዙ ጥናቶች ተደርጉበት ነው መጨረሻ ላይ ለሰዎች ጥቅም እንዲውል የሚደረገው። ይሄኛው የባህላዊ ሕክምናው ግን የሚለየው ከአልተርኔቲቭ ሜዲሲኑ እንደዚህ አይነት ጥናቶችን የማካሄድ ነገር የለም። አንደኛው ትልቁ ችግሩ ተብሎ የሚታሰበው አንደኛ ሪሶርስ ማጣት ነው። ሪሶርስ ኢንቴንሲቭ ስለሆነ ሪሶርስ ኢንቴንሲቭ ስንል እንግዲህ በጣም ብዙ ብር የሚጠይቅ ሊሆን ይችላል። እንደ በቀላሉ በኮንቬንሽናል ሜዲሲን የምናወጣው ብር በጣም ብዙ ቢሆንም ግን ከዛ የበለጠ ብር ይጠይቃል የሚል አይነት አመለካከት አላቸው ብዙ ሪሰርቾች እንደሚያሳዩት። ስለዚህ ያን ያህል እንደ ኮንቬንሽናል መደበኛው የሕክምና መንገድ እሱ ባለፈበት መንገድ ያላለፈ ስለሆነ አሁን ለምሳሌ ከባህላዊ ሕክምናዎች አሁን ለምሳሌ ጉንፋን ሲይዘን ነጭ ሽንኩርት በማር በወተት አፍልታችሁ ምናምን ተጠቀሙ ይባላል። አናውቀውም ምን ያህል ነጭ ሽንኩርት መጠቀም እንዳለብን፣ ምን ያህል ማር መጠቀም እንዳለብን። ግን በልምድ ሰዎች ከጥንት ሲወርድ ሲዋረድ የመጣ ልምድ አለ። ግን ያ መጠን ትክክለኛ ነው ወይስ አይደለም የሚል በጥናት የተደገፈ ነገር የለም። ያ ነው እንግዲህ አልተርኔቲቭ ሜዲሲን የሚያስብለው ወይም የባህላዊ ሕክምና ወይም ከመደበኛው ተለዋጭ የሕክምና መንገድ ይሄን ይመስላል።
ዶክተር አሌክስ ግን ይህ አማራጭ ሕክምና ተግባር ላይ እንዲውል በተለይ እንደ ዩናይትድ ስቴትስ ባለ የሕክምናው አሰጣጥ የራሱ ስርዓት ባለበት ሀገር የሚፈቀድበት መንገድ አለ? ለምሳሌ አፍሪካ ውስጥ በስፋት የባህል ሕክምና አዋቂዎች ይሄን ተጨማሪ የሚባለውን ሕክምና ይሰጣሉ። በምስራቁ ዓለም ይልቁንም በቻይና በስፋት እንደሚሰጥ ይታወቃል አይነታቸውም ብዙ ነው ሕክምናዎችን። በዩናይትድ ስቴትስ እርሶ በሚሰሩበት ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን ይህን የሕክምና አገልግሎትና ብቃት የሚያረጋግጥ ተቋም በጥናት እንዲያልፍ የሚያደርግበት የሚፈቅድበት መንገድ አለ ከሆነ ምን አይነት ነገሮች አሉ?
አጭሩ ለመለስ አዎ አሉ። እንዲያውም አንድ 3-4 በዚሁ ኮምፕሊመንታሪ አልተርኔቲቭ ሜዲሲን ካም ብለው ነው የሚሉት በሱ ዙሪያ ያሉ እና 4-5 የጸደቁ አሉ ዩኤስ ኤፍዲኤ ውስጥ ያለፉ ማለት ነው። እነሱን ኤግዛምፕሎች ወደኋላ መጣባቸዋል። ግን ትልቁ ቻሌንጅ ቅድም እንዳነሳሁት እነዚህን የባህላዊ መድኃኒቶችን መድኃኒቶች እንግዲህ ብዙ አይነት ናቸው። እጽዋቶች ላይ ብቻ የሚገኘውን ሳይሆን የምንጠቀማቸው ማሽኖች ሊሆን ይችላል፣ በድምፅ የሚወጡ ሕክምና እና እንዲሁም ኤፍዲኤ በአራት ዶሜን ነው የሚከፍላቸው እነዚህም ኦልተርኔቲቭ ትሪትመንት የሚባሉትም ማለት ነው። አንደኛው ምን ይለዋል? ባዮሎጂካሊ ቤዝድ ይለዋል። ከእጽዋት የሚወጡትን እጽዋት ነክ የሆኑትን በሙሉ ባዮሎጂካል ቤዝድ ይለዋል። አንደኛው ክፍል ይሄ። ሁለተኛው ኤነርጂ ቴራፒ የሚላቸው አሉ። ኤነርጂ ብሎ ሲያወራ የሚለኩና የማይለኩ ኤነርጂዎች አሉ። አሁን ኮንቬንሽናል ሜዲሲን ስትገባ ኤምአርአይ፣ ኤክስሬይ እነዚህ አሁን ኤነርጂ ነው የሚጠቀሙት እና የሚለካ ነው መለካት ይቻላል። የማይለኩ ደግሞ ሳውንድ ኤነርጂዎች አሉ። አሁን በሳውንድ በድምፅ የሰው የሚታወቁ እንዳንድ ችግሮችን ትሪት ለማድረግ ድምጽ የሚጠቀሙ እንደዚህ አሁን ለሜዲቴሽን ሜዲቴት ለማድረግ አንድ ቦታ ላይ ሀሳብን ሰብሰብ አድርጎ ለመቀመጥ እና ሊረዳ የሚጠቅም መንገዶች አሉ። ሌላ ደግሞ አለ ማኒፕሌቲቭ ቦዲ ቤዝድ ፕራክቲስስ የሚሉት ካይሮፕራክተሮች መሳጅ የሚያደርጉት መሳጅ ቴራፒዎች እነዚህ በዛ ውስጥ ይካተታል። ከዛ ደግሞ ማይንድ ቦዲ ሜዲሲን የሚባል ደግሞ አለ። ያ ማይንድ ቦዲ ሜዲሲን ደግሞ ዮጋ ታይቺ ና የሚባሉ ሩቅ ስራቅ ላይ የሚጠቀማቸው ህክምና መንገዶች በዚህ ስር ይከተታሉ። ስለዚህ በጣም ሰፋ ያለ ነው ማለት ነው ይሄ ኦልተርኔቲቭ ትሪትመንት ወይም ኮምፕሊመንታሪቲቭ ትሪትመንት። ሌላው ቅድም እንዳነሳሁት ያው ኤፍዲኤ ያጸደቃቸው ትሪትመንቶች እንዳሉ ሁሉ ትልቁ ችግር እንደ ማንኛውም እንደ መደበኛው ህክምና መንገድ ክሊኒካል ትራያልስ የለም፣ ሴፍቲ ዳታ የለውም። ከዚህ ዳታ ይጠቅማል አይጠቅምም፣ ስንጠቀመው ስንወስደው ጉዳቱ ምን አለው የለውም የሚለውን ይሄ ሪገረስ የሆነ መንገድ በዛ መንገድ ስለማያል እሱን ለማድረግ ደግሞ በሪገረስ መንገድ እንዲያል ደግሞ ትልቁ ችግር ቻሌንጅ ብዬ ማየው ይሄ ስታንዳርዳይዝ የሆነ ነገር የለው። አሁን ለምሳሌ የነጭ ሽንኩርት ነገር ያስቻለው ለጉንፋን ነጭ ሽንኩርት አንድ ሰው ስጠይቅ ሜቢ አንድ ማንቻ ሊል ይችላል። አንደኛ ስጠይቅ አይ ግማሽ ማንቻ አርጉ ነጭ ሽንኩርት ሊል ይችላል። ከአንድ ማንቻ ማርጋ ሊሆን ይችላል። የተለያየ አይነት ኢንፎርሜሽን ያለው በየሀገሩ ስትሄድ ደግሞ በቃው ልክ ይለያያል። ስታንዳርዳይዝ የሆነ ነገር ስለሌለ እሱ ትልቅ ችግር ፈጥሯል ለሬጉላቶሪ ኤጀንሲዎች ይህን ነገር ጥናት ተደርጎበት ወደ ገበያ እንዲመጣ ላለማድረግ እነዚህ ትልቅ ተጽዕኖ አድርገዋል ማለት ነው። ግን ይህን ሁሉ ተጽዕኖ ኖሮ ለምሳሌ በቅርቡ ኤፍዲኤ ያጸደቀው አንድ መድኃኒት አለ። ያ መድኃኒት እንግዲህ በሀገራችን አጠፋሪ ወይም ማሪዋና ሁለት አይነት ማሪዋና እንትኖች አሉት። አንደኛው እንደዚህ ሰውን የማሰብ የማስተዋል ነገር የሚረብሸው ፓርት አለ። ሌላው ደግሞ ምንም አይነት ረብሻ የማያመጣ አለ። ሁለት አይነት ክፍሎች አሉት። አንደኛው ቴሲ ይባላል፣ አንደኛው ሲቢዲ ይባላል። ምንም አይነት ችግር የማያመጣውን የማሪዋና ክፍል ወስደው ሲቢዲ የሚባለውም ካናቢዳዊም ያን ወስደው አንድ መድኃኒት አፕሩቭ አድርገዋል። ያ መድኃኒት ኢፒዳዮሌክስ ይባላል። ኢፒዳዮሌክስ ማለት በጣም ሬር ሆኖ በጣም ሲቪየር ሆኖ ይሄ የመጣል በሽታ ኤፕለፕሲ ያለባቸውን ሰዎች ስለዚህ ለሁለት ለማከም አስቸጋሪ የሆኑ የመጣል በሽታ ያለባቸውን ሰዎች አለ ለምሳሌ ሌኖክስ ጋስት ሲንድሮም እና ድራጌት ሲንድሮም የሚባሉ ለእነሱ እንዲሰራ ተደርገው ከአጠፋሪስ ወስደው ይሄን መድኃኒት ሰጥተዋል ማለት ነው። አንደኛው ይሄ ነው። ሌላው ደግሞ ከይስት እና ላይ ባክቴሪያ እንግዲህ ፕሮባዮቲክስ የሚባል ለአንጀታችን የሚጠቅም ወይም የሚጠቅማል ተብሎ የሚታሰብ ባክቴሪያዎች አሉ፣ ይስቶች አሉ። እና ከነሱ ደግሞ ተወስዶ እየተሰራበት ያለ ትሪትመንት አለ። እሱ ደግሞ አሁን ለምን ይጠቅማል? እንደዚህ ለኢንፍላማቶሪ ባውል ሲንድረም ላለባቸው፣ ለኢሪታብል ባውል ሲንድረም ላለባቸው፣ ኢቨን ለሜንታል ሄልት የሚጠቅም እንግዲህ ሜንታል ሄልት ከሆዳችን ጋር ከአንጀታችን ጋር እንዴት አይነት ግንኙነት እንዳለው ይሄ ገት ብሬን አክሲስ የሚባለው አንጀታችን ጥሩ ካልሆነ ሜንታል ሄልዛችን ጋር ችግር ያመጣል። እሱን ለመዋጋት ሌላው አኩፓንቸር እንግዲህ በቻይና ይታወቃል። አኩፓንቸር ሀገራችን ላይ ይታወቃል ብዬ አስባለሁ በደንብ። እና እሱን ራሱ እነዚህ አርትራይተስ የመገጣጠሚያ ላይ የሚመጡ ህመሞችን ክሮኒክ የሆኑ ህመሞችን እነሱን ትሪት ለማድረግ አጽድቋል ኤፍዲኤ።
መልካም። ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ ማየን ለሚመለከቱ ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ላ ስለሰጠኝ እድል። እግዚአብሔር ይስጥልኝ። በሌላ ጊዜ እስክንገናኝ መልካም ጊዜ ይሁንልን።